ከአዲስ አበባ ከተማ እንዲሁም ከአማራና ኦሮሚያ ክልሎች በቁጥጥር ስር ከዋሉት ወራት ያስቆጠሩት የዘንደራሴዎች እስካሁን ክስ ሳይቀርብባቸው በስር እንዲቆዩ መደረጋቸው የወከሉትንም ህዝብ መብት ጥያቄ ውስጥ እንደሚያስገባ ተጠቆመ። የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ ባለቤት ወይዘሮ ስንታየሁ አለማየሁ አቶ ታዬ ደንዳ ከታሰሩ ሁለት ወር ቢያልፋቸውም ፍርድ ቤት አለመቅረባቸው ከተወቀቻቸው ጋርም እንዳይገናኙ መደረጋቸውን ተናግረዋል። የኢትዮጵያ ሰብአዊ መብት ተሟጋቾች ህብረት ዋና ዳይሬክተር አቶ ያሬድ ኃይለማርያም መንግስት ያስቸኳይ ጊዜ አዋጅን በመጠቀም በቁጥጥር ስር ያዋላቸው ተጠርጣሪዎች አያያዝ ተገቢነት እንደሌለው ተችተዋል። በተለይ የህዝብ ተወካዮች ክስ ሳይቀርብባቸው በስር መቆየታቸው የወከሉትንም ህዝብ መብት ጥያቄ ውስጥ የሚያስገባ አካሄድ ነው ብለዋል። ገልሞ ዳዊት በዚህ ጉዳይ ላይ ተጨማሪ አለው።
መንግስት በቁጥጥር ስር ካዋላቸው በኋላ የክስ መዝገብ ሳይከፍትባቸው አላግባብ በእስር አቆይቷቸዋል በሚባሉ የህዝብ እንደራሴዎች ጉዳይ ቤተሰቦቻቸውና የሰብአዊ መብቶች ተሟጋቾች ትችታቸውን ለአሜሪካ ድምፅ ተናግረዋል። የጨፌ ኦሮሚያ አባል የሆኑትና ባለፈው ታህሳስ 1 ቀን 2016 ዓ.ም በመንግስት የጸጥታ ኃይሎች በቁጥጥር ስር ያዋሉት አቶ ታዬ ደንዳ በፖሊስ ከተያዙ ሁለት ወራት ቢያልፋቸውም እስካሁን ፍርድ ቤት እንዳልቀረቡ ባለቤታቸው ወይዘሮ ስንታየሁ አለማየሁ ይናገራሉ።
እርግቀበሜ ቆረኑ አደንሲስ መጀመሪያ እንደተያዘ የማጣራት ሂደት ላይ ነን ብለውን ነገሩን። ማጣራቱ እንደተገባደደ ብንሰማም እስካሁን ምንም የክስ መዝገብ አልተከፈተም። ከጠበቃ ጋርም እንዳይገናኝ ተከልክሏል። ባለፈው ሳምንት ደግሞ ሌሎች አራት ሰዎችን አምጥተው እርሱ ካለበት ክፍል አስሯቸዋል። አሁን አምስት ናቸው። ከህግ አንጻር ጉዳያቸው የማይመሳሰል ሰዎች አስሮ ማቆየት ምን እንደሆነ አላውቅም።
አቶ ታዬ አሁንም ቀድሞ በታሰሩበት ሜክሲኮ አካባቢ ባለው የፌደራል ፖሊስ ጣቢያ እንደሚገኙ ወይዘሮ ስንታየሁ ገልጸዋል። ከጠበቃ ጋር እንዳይገናኙ የተከለከሉትም በአስቸኳይ ጊዜ አዋጅ ወቅት መያዛቸው ከጠበቃ ጋር የመገናኘት መብትን ስለማይፈቅድ ነው የሚል ምላሽ ከኃላፊዎች እንደተሰጣቸው ተናግረዋል። ከአቶ ታዬ ስር በኋላ ሁለት ልጆቻቸው ሊያገኛቸው የቻሉት አንድ ጊዜ ብቻ እንደሆነ ወይዘሮ ስንታየሁ ተናግረዋል። አቶ ታዬ ከኦሮሚያ ክልል ሰሜን ሸዋ ዞን ኩዩ ወረዳ ለክልሉ ምክር ቤት የተመረጡ የህዝብ ተወካይ ናቸው። ባለፈው ታህሳስ 1 ቀን 2016 ዓ.ም በመንግስት ብዙሃን መገናኛ በተላለፈው ዜና አቶ ታዬ ከጽንፈኛ ኃይሎች ጋር ትስስር በመፍጠር መንግስትን በአመጽ በሽብርና ትጥቅ ትግል ለመጣል በማሰር ተጠርጥረው በጸረ ሽብር የጋራ ግብረ ኃይል በቁጥጥር ስር መዋላቸው ተዘግበዋል። በአማራ ክልል ለስድስት ወራት በተጣለውና በኋላም ለአራት ወራት በተራዘመው የአስቸኳይ ጊዜ አዋጅ ጋር በተገናኘ በአማራ ክልልና በአዲስ አበባ ከተማ የህዝብ ተወካዮች በቁጥጥር ስር ውለዋል። ከህዝብ ተወካዮች ምክር ቤት አቶ ክርስቲያን ታደለና ዶክተር ደሳለኝ ጫኔ፣ ከአማራ ክልል ምክር ቤት አቶ ዮሐንስ ጓያለውና ከአዲስ አበባ ከተማ አስተዳደር ምክር ቤት ዶክተር ካሳ ተሻገር ይገኙበታል። አቶ ያሬድ ኃይለማርያም የኢትዮጵያ ሰብአዊ መብት ተሟጋቾች ዋና ዲሬክተር ናቸው። የህዝብ እንደራሴዎቹ ያለምንም ክስ ለወራት በቁጥጥር ስለመቆየታቸው እንዲህ ይላሉ።
አዎ እንግዲህ በህገ መንግስቱ በግልጽ እንደተቀመጠው የፓርላማ አባላት መብትና ግዴታን የሚደነግግ አንቀጽ አለ። በዛ አንቀጽ ስር በአንድ የምክር ቤት አባል በወንጀል ተጠርጥሮ እንኳን መያዝ ካለበት የፓርላማ አባላት ዝም ብለው አይታሰሩም። ስለዚህ ጉዳዩ ለምክር ቤቱ ቀርቦ ምክር ቤቱ አምኖበት ያለመከሰስ መብት የተሰጣቸውን ከለላ ሲያነሳ ነው። ይሄኛውን እንግዲህ አሁን ያለንበትን ሁኔታ ትንሽ ለየት የሚያደርገው በህገ መንግስቱ እንደዚሁ በአንቀጽ 93 ላይ ይመስለኛል የአስቸኳይ ጊዜ አዋጅ ስለሚታወጅበት ሁኔታ ዝርዝር ድንጋጌ አለ። በዛ ድንጋጌ ውስጥ ከተወሰኑ መብቶች በህይወት የመኖር የህገ መንግስቱ ይሄ የመገንጠል ወይም የራስን እድል በራስ ከመወሰን እና ከተወሰኑ መብቶች ውጪ ማንኛውም በህገ መንግስቱ የተሰጡ መብቶች ይሄ አንቀጽ 93 ላይ በዝርዝር የተቀመጠው የሚጣሱ መብቶች ናቸው በአስቸኳይ ጊዜ አዋጅ ምክንያት እና የአስቸኳይ ጊዜ አዋጅ ስለሚታወጅበት የህገ መንግስቱ አንቀጽ 4ን የተመለከትን ከሆነ እንዲህ የትኞቹ የህገ መንግስቱ አንቀጾች የማይጣሱ እንደሆኑ አንቀጽ 1፣ አንቀጽ 18፣ አንቀጽ 25፣ አንቀጽ 39 አይጣሱም። ከዛ ውጭ ያሉት የህገ መንግስቱ አንቀጾች በአስቸኳይ ጊዜ አዋጅ ውስጥ ሊጣሱ እንደሚችሉ በግልጽ ባያስቀምጥም ክፍተት ነው እና ያንን ክፍተት በመጠቀም ይመስለኛል እነዚህም የምክር ቤትና የፓርላማ አባላት ያለመከሰስ ከለላቸው ሳይነሳ በአስቸኳይ ጊዜ አዋጁ ስር ታስረው ያለ ፍርድ ቤት እንዲቆዩ የተደረገው ይህንን የህገ መንግስቱንና የህግ ውስጥ ያለውን ክፍተት በመጠቀም ይመስለኛል።
አቶ ያሬድ መንግስት በአስቸኳይ ጊዜ አዋጅ ስር በቁጥጥር ያዋላቸውን ተጠርጣሪዎች በአንድ ወር ጊዜ ውስጥ ማንነታቸውን ይፋ ማድረግ እንዳለበት በህገ መንግስቱ አንቀጽ 33 ላይ የተደነገገውን ይጠቅሳሉ። በአሁኑ ወቅት ከአዋጁ ጋር በተያያዘ በቁጥጥር ስር የዋሉት ብዙዎች እንደሆኑ የገለጹት አቶ ያሬድ ጉዳያቸው ለህዝብ ይፋ የተደረገው ግን በጣም ጥቂቱ ናቸው ይላሉ። በእስር ላይ ያሉ የህዝብ ተወካዮች መብታቸው ካልተጠበቀም የወከሉትን ህዝብ መብትን ጥያቄ ውስጥ የሚያስገባ አካሄድ እንደሚሆን ያመላክታሉ።
በአስቸኳይ ጊዜ አዋጅ ውስጥ ሁሌ የሚነሳው ጥያቄ መንግስት የሚወስዳቸው እርምጃዎች ተመጣጣኝ ናቸው አይደሉም የሚለው ሁሌ ጥያቄ ውስጥ ይወድቃል እና አንዱ የሚነሳው ነገር እነዚህ ሰዎች በዛ ደረጃ አርቆ የህግ ባለሙያ ሳያገኙ ለተራዘመ ጊዜ ፍርድ ቤት ሳይቀርቡ በዚህ ሁኔታ ውስጥ ማቆየትስ ከዋናው የአስቸኳይ ጊዜ አዋጅ ከታወጀበት ዓላማ አንጻር ድርጊቱ ተመጣጣኝ ነው ወይ የሚለው ነው አብሮ የሚታየው እና በእኔ በኩል ትንሽ የተመጣጣኝነት ችግር የሚታይበት ተገቢ ያልሆነ እስር እንደተፈጸመባቸው አድርጌ ነው እንደ ህግ ባለሙያም ጉዳዩን ማየው።
ታሪኩ ረጋ በሐረማያ ዩኒቨርሲቲ የሰላምና ልማት ትምህርት ክፍል 3ኛ ዲግሪ ተማሪ ናቸው። አቶ ታሪኩ በኢትዮጵያ ፖለቲካ እየተወራረደ የመጣው ሸፍጥ መቀጠሉ፣ የፖለቲካ ሽግግር በትክክል አለመመራትና ህገወጥነት ለዚህ ሁሉ መንስኤ ናቸው ይላሉ።
ባኮጅሩ አንፕሮሚቲኩኒ የሮድማፕ ጋ
ይህ እርምጃ ለችግሩ መፍትሄ አይሆንም፣ ህዝብንና መንግስትን ያራርቃል፣ በፖለቲካ አመራሩ መካከል ግንኙነትን ያሻክራል፣ በአጠቃላይ በኢትዮጵያ ፖለቲካ ላይ ጫና ያሳድራል ባይ ነኝ።
አቶ ታሪኩ ህግ እስካልተከበረ ድረስ ዜጎች በህግ ላይ አመኔታ ያጣሉ ሲሉም ያክላሉ።
አማ ማነሙ ፍትህ ለያታኒ ናሞልኒ ማነሙ ፍትህ ለብልፈታኒ ፖሊሲ ይሮት ይቀበሉ ፋትጅራ
በፍርድ ቤት ነጻ ተብለው ፖሊስ በድጋሚ የሚያስራቸው ሰዎች አሉ። ይህ ደግሞ ህዝቡ በአገሪቱ ህግ አመኔታ እንዲያጣ ያደረገው ነው። ሰው በህግ ፊት ሲቀርብ ፍትህን እንዲያገኝ እንጂ በመሰባካ ሄድ መሆን የለበትም። በዚህ ወደፊት የሚራመድ የሀገር ፖለቲካ አይኖርም።
በጉዳዩ ላይ ከኦሮሚያ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ፣ ከፌደራል ፖሊስና ከኢትዮጵያ ሰብአዊ መብት ኮሚሽን አስተያየትና ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ።